በመጀመሪያ ደረጃ የመኢአድ ምክትል ፕሬዝዳንት አቶ ሙልጌታ አበበ፣ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለትብብራችሁና ለጊዜያችሁ እናመሰግናለን። ከኢህአዴግ ጋር ለመደራደር ፈቃደኛ የሆኑ ተቃዋሚ ፓርቲዎች መኢአድና ኢዴፓ ያሉባቸው ማለት ነው ስትደራደሩ መቆየታቸው የሚታወቅ ነው እና እስካሁን ስለተከናወኑት ነገሮችና ስለወደፊት እቅዳችሁ ብታብራሩልን። እስካሁን በተከናወኑት ተግባሮች ብንጀምር ዶክተር ጫኔ ይጀምሩ።
አመሰግናለሁ።
እሺ፣
በድርድሩ ሂደት ሁላችሁም ትከታተሉት እንደነበረው ባለፈው ጥር ወር የተጀመረ ነው። ሂደቱ ረዘም ላለ ጊዜ በጣም አሰልችና ከዛም ባሻገር ደግሞ አጓጊ የነበረ የድርድር ሂደት ነው የነበረው። አጠቃላይ እንግዲህ ድርድሩ በእኛ በኩል በፖለቲካ ፓርቲዎች በኩል በህዝብ ዘንድ የተፈጠሩ ችግሮችን፣ አለመግባባቶችን እና የህግ አፈጻጸም የመሳሰሉትን መርምሮ ብሔራዊ መግባባትን መፍጠር የወደፊት ራዕይ እንዲሆን አድርገን ነው የተነሳ ነው እና ከዚህ አንጻር የድርድሩ ትልቁ ዓላማ ወይም ደግሞ ወደፊት እንዲጫወት የፈለግነው ሚና ሰላማዊና ዲሞክራሲያዊ በሆነ መንገድ አጠቃላይ የባለ ድርሻ አካላት ተሳትፎ እንደዚሁም በድርድሩ የሚሳተፉ የፖለቲካ ፓርቲዎች አቅምንና ምንነትን መሰረት ባደረገ ሂደት ከገዢው ፓርቲ ጋር ያሉንን የህዝብ ጥያቄዎችና የልዩነት ሀሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር እንዲቻል የሚያስችል አሰራር እንዲፈጠር ነው በእኛ በኩል ቅድመ ሁኔታ ብለን የጀመርነው።
አሰልችም ነበር ብለው ነበርና አሰልቺ ለማለት የቻሉበት ምክንያት ምንድን ነው?
አንደኛ የድርድሩን ሂደት መቋጫ እንዲኖረው፣ እልባት እንዲኖረው፣ ውሳኔ ማሳረፍ እንዲቻል የስነ ስርዓት ወይም ደግሞ ሞዳሊቲ ማዘጋጀት ስለነበረብን በዛ ዙሪያ ላይ የፖለቲካ ፓርቲዎች ባይላተራል እና ወይም ደግሞ ዊን ዊን ለማድረግ የተወሰኑ ፓርቲዎች ብቻ ባለመሆናቸው አብዛኛዎቹ ለድርድር የቀረቡ የፖለቲካ ፓርቲዎች የድርድር መርህ ካለማወቅም የተነሳ የአቅም ችግርም ያለበት መሆኑን ያየንበት ሂደት እና ያንን እያቻቻልን ወይም ደግሞ ተቻችሎ በመሄድ ወደሚፈለገው ግብ ለመድረስ የሚያስችል የስነ ስርዓት ወይም ደግሞ ሞዳሊቲ አዘገጃጀት ሂደት በርካታ የሆኑ ጊዜያት ተፈጅቶብናል። ከዛም በዘለለ እንግዲህ ምናልባት በአዋጆቹ ዙሪያ ላይም እንደዚሁ መቀየር አለባቸው የምንላቸውንና በዛ መሰረት አጀንዳዎቹን ቀርጾ ለማቅረብም እንደዚሁ በርካታ ጊዜ የወሰደበት ሂደት ነበር እና በዚህ ምክንያት እንግዲህ አሰልቺ የሚመስል ግን ወደ መጨረሻው መግባባት የተደረሰበትና ወደ አጀንዳው ውይይት የገባንበት ሂደት ነው።
እስካሁን የተከናወኑት ነገሮች ምንድን ናቸው? በድርድሩ ሂደት
አንደኛ የድርድሩ ስነ ስርዓት ማዘጋጀት ነው። እሱንን አዘጋጅተን ጨርሰናል። ሁለተኛ በድርድር ስነ ስርዓት ዝግጅት አማካኝነት መግባት የሚገባቸው ታዛቢዎች መግባት እንዲችሉ፣ ከዛም በመቀጠል አደራዳሪ ገለልተኛ የሆኑ አደራዳሪዎቹን ለመምረጥ እንደዚሁም አጀንዳዎቹን በቅደም ተከተል የሚሆኑትንና በእውነት ለፖለቲካ ምህዳሩ መጥበብ ምክንያት ናቸው ያልናቸውን ህጎች እነሱንን ለይቶ ለማውጣት የተሄደበትን ሂደት ከምንም በላይ በመንግስትም በኩል አዎንታዊ ሁኔታዎችን ስላገኘን ከምርጫ ስርዓትና ከምርጫ ህግ አዋጆች በስተቀር ሌሎቹን አዋጆች ፖለቲካ ፓርቲዎች ባቀረቡት መሰረት ሰጥቶ በመቀበል መርህ ኢህአዴግን አጀንዳዎቹን ለመቀበል ያሳየው ቁርጠኝነት በእኛ በኩል ጥሩ እርምጃ ነው እንላለን።
አቶ ሙልጌታ፣ በኢህአዴግ በኩል የታየው አዎንታዊ ዝንባሌ ያሉትንም ጨምረው በእሶ በኩል የሚጨምሩት ነገር ካለ?
ያመሰግናለሁ። እንግዲህ አብዛኛዎችን ነገሮች ዶክተር ጫኔ ገልጠዋቸዋል። ምንድነው አሰልቺ የነበረው በወቅቱ ኢህአዴግ ከተናገረው በአደባባይ የአዲስ አመት መክፈቻ ወይም የፓርላማ መክፈቻ ላይ ከተናገሩት ክቡር ፕሬዚደንትና ክቡር ጠቅላይ ሚኒስትር ከተናገሩት ያፈገፈጉበት ሁኔታም ይታያል። ያ ምንድነው በዚያ መግለጫ ላይ ወይም በዚያ በአላማ መከሰቻ ንግግራቸው ላይ ህገ መንግስትን እስከ መቀየር ድረስ እንነጋገራለን እንሰራለን ነበር። አሁን ከዚህ ውስጥ ያልተነኩ አጀንዳዎች ችግር ፈቺ ያልናቸውና ምናምንባቸው ያልተያዙ አጀንዳዎች አሉ። በዛን ጊዜ እንግዲህ ከተናገሩት ቃል ወደ ኋላ የማፈትፈት ሁኔታ ይታያል የምንለው ይህን ነው። ሂደቱ አሁን እንደተገለጸው ሞዳሊቲ የመቅረጹና አጀንዳን አደራጅቶ የማቅረቡ፣ በሶስተኛ ደረጃ ደግሞ ነጻና ገለልተኛ አደራዳሪ ያስፈልጋል የሚል የፓርቲዎች አቋም ነበረ። በዚህ አቋም ላይ እንደሚታወሰው 20 ፓርቲዎች አንድ አይነት አቋም ሲኖረን ሁለቱ ኢህአዴግና አንድ ፓርቲ ብቻ ነበሩ አደራዳሪ አያስፈልግም ሲሉ የነበረው። በዚህ ሂደት ለረጅም ጊዜ አለመግባባት ውዝግብ ውስጥ ገብተን ነበር የነበረው እና የዶክተር ጫኔን ፓርቲ ጨምሮ 5 ፓርቲዎች ልዩነት አስመዝግበን ለዚች ሀገር የሚከፍተው በርና ሊያበረክተው የሚችለው አስተዋጽኦ ቀላል ስላልሆነ የመጀመሪያ ጊዜ ስለሆነ በሀገራችን በፖለቲካ ጉዳዮችና ከተቃዋሚ ፖለቲካ ፓርቲዎች ጋር አጀንዳ ቀርጾ በክብ ጠረጴዛ መደራደር የመጀመሪያ ስለሆነ ይህንን በር ከፋች ውይይት መዝጋት የለብንም እና ጅማሬው ጥሩ ስለሚሆን መቀጠል አለብን የሚል ድርጅታዊ ውሳኔ ወስነን ነው ወደዚህ የገባ ነው። ልዩነታችንን አስመዝግበን ለህዝብ የሚጠቅምና ሜዳር ሊያሰፋ የሚችል ለፓርቲዎችም የመፎካከሪያ ሜዳ የሚያስተካክል ከሆነ አሟጠን መጠቀም አለብን በሚል በልበ ሰፊነት ነው የቀጠልነው። ድርድሩን በአዋጆቹ ላይ እየተነጋገርን ነው። በ573 ላይ ተነጋግረን ተደራድረን መንግስትን ማሻሻያ ያቀረበው ገዢ ፓርቲ ማለት ነው ማሻሻያ ያቀረበውን ጨምሮ ያም ያቀረብናቸው ማሻሻያ ሀሳቦች አንድ ላይ ተከራክረን ተደራድረንባቸው አንድ ሀሳብ ላይ ደርሰን ልዩነት በሚያስፈልጋቸው እና ባላመንባቸው ነገሮች ላይ ልዩነት አስመዝግበን 573ን አጽድቀናል። በተለይ 4 ፓርቲዎች ኢዴፓና መያድን ኢዴፓንና አንድ ፓርቲ ጨምረን 4 ፓርቲዎች ልዩነት ያስመዘገብንባቸው በዚህ አንቀጽ ውስጥ እንዲጨመር የፈለግነው አብይ ጉዳይ ነው። እንዲቀነስ የፈለግነው እንዳለ ሆኖ እንዲጨመር የፈለግነው ከፖለቲካ ፓርቲነት ወይም አባልነት የሚከለከሉ ግለሰቦችና ማህበራት የሚለውን ተመልክተን ክልከላውን እንዲያካትታቸው የፕሬዚደንቱን የፌዴሪ ፕሬዚደንትንና አቃቢ ህግን እንዲያካትት ተጨማሪ ሞሽን አቅርበን ነበረ። በዚህ ገዢ ፓርቲ የአቃቢ ህግን ከፖለቲካ አባልነት መከልከል እንደማይቀበል ሲያስረዳ፣ እኛም ደግሞ አቃቤ ህግ ከፖለቲካ ካልተከለከለ ክሱ ሚዛናዊ አይሆንም፣ እስካሁንም ሚዛን የተዛባ ክስ የሚመሰረተው የፖለቲካ ፓርቲ አባል የሆኑ ወይም ሌሎች ዜጎችም በአሸባሪነት ህግ አቃቤ ህግ አያስከስስም ብሎ የጣለው መዝገብ እስካሁን የለም። 2 ዓመት 3 ዓመት ታስረው ነጻ ብሎ ፍርድ ቤት ሲያሰናብታቸው ይሄ የከፈሉት የሚከፍሉት ዋጋ የአቃቤ ህግ የክስ አመሰራረት ወገንተኝነት ስለሆነ ይህን ለዜጎች ጠቃሚ እንዳልሆነ አስረድተን በልዩነት አስመዝግበናል። 5173 ንዑስ አንቀጽ 51ንም እንደዚሁ ልዩነት አስመዝግበን 573 በዚህ መልኩ ተሻሽሎ ጸድቋል። ሌሎችም ደግሞ ወደፊት እንግዲህ የምናያቸው ስለሆኑ በዚህ መልኩ ተግባርተን መሄዳችን በራሱ አንድ በኢትዮጵያ በሀገራችን የመጀመሪያ ታሪክ ነው ብለን ነው የምናምነው። ምናልባትም ከዚህ በፊት ድርድር ተደርጓል የሚሉት ብዙ ሰዎች አሉ። ግን የድርድሩን ባህሪ ያለማወቅና በምን ላይ እንደተነጋገርን ራሱ ያለመረዳት ጭምር ይመስለኛል። ድርድር ሳይሆን ከዚህ በፊት ሲደረግ የነበረው የምርጫ ስነ ምግባር ወይም የስነ ምግባር ደንብ የማጽደቅ ከሌላ ሀገር የተቀዳውን የስነ ምግባር ደንብ ሀገራችን ብትጠቀስበት ፓርቲዎችና ባለድርሻ አካላት አንድ ላይ የተነጋገሩበት እንጂ ድርድር የተደረገበት አይደለም። አንቀጽ ጠቅሰን አዋጅ አንስተን የጸረ ሽብር አዋጅን፣ የሚዲያ የፕረስ ነጻነትን፣ የሚዲያ አዋጅን፣ የማህበራትን፣ የበጎ አድራጎትና ማህበራት አዋጅን ጨምሮ አጀንዳዎች ናቸው። በዚህ መልኩ ሲደረግ ለመጀመሪያ ጊዜ ስለሆነ ጅማሬው ጥሩ ነው ብለን እናምናለን። ወደፊት የሚሆነውን ነገር እንግዲህ እንዲሁ እያየን ይፋ የምናደርገው ይሆናል።
ቅድም ሲናገሩ እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የገቡትን ቃል አልፈጸሙም የሚል ጠቅሰው ነበርና እስቲ ትንሽ ቢያብራሩልን እሱን።
ሁለቱም የሀገሪቱ ርዕሰ ብሔር ፕሬዚደንቱም በመክፈቻ ንግግራቸው የተናገሩት ቃል ያው በሚዲያ የተላለፈ ስለሆነ በማንኛውም መንገድ መደራደር መነጋገርና እንቅፋት የሆኑ ህጎች ህገ መንግስትም ቢሆን ለማሻሻል እንደርሳለን ነው። ጠቅላይ ሚኒስትሩም ይህንኑ ነው የደገሙትና አሁን በእነዚህ አጀንዳዎች ላይ ችግር ፈቺ ናቸው ያልናቸው አጀንዳዎች አልተካተቱም። የገዢው ፓርቲ ወይም ኢህአዴግ የማሰግሰት ጠባይ ያሳይቷል የምንለው ለዛ ነው። እዚያ ላይ አሁን ባሉት በያዝናቸው አጀንዳዎች ቁርጠኝነት ይታያል። ጥሩ ነው። ያንን ሳናመሰግን አናልፍም። ቁርጠኝነቱም በቀሩት አጀንዳዎች ላይ ግን በጣም ችግር ፈቺ የሆኑ ነገሮች በህገ መንግስት ሰበብ ህገ መንግስት ናቸው፣ ይሄ ህገ መንግስትን የሚመለከት ነው የተባለው የቀሩት አጀንዳዎች ችግር ፈቺ የነበሩ ስለሆኑ ገዢው ፓርቲና መንግስት ከገባው ቃል የማፈግፈግ ጠባይ ያሳይቷል የምንለው ከዚያ አንጻር ነው።
ያልተካተቱት ህገ መንግስት ውስጥ የሰፈሩ ናቸው አይነኩም ነው የተባለው ወይስ ምንድን ነው?
አዎ፣ ለምሳሌ ፌዴራሊዝምን አወቃቀር አወቃቀሩም አስመልክቶ እኛ አጀንዳ ነበረን። በእነዚህ በፌዴራል አወቃቀር ላይ የክልሎችን ግጭት ሊፈታ የሚችል ነበር። ይሄ ፌዴራሊዝም አወቃቀሩ ቢታይ በኦሮሞና በሶማሌ መካከል ያለው ችግር ኦሮሚያ ክልልና ሶማሌ ክልል ላይ በተደጋጋሚ እስከ ጦርነት ሁለቱ የክልል መንግስታት የደረሱበት ሂደት ይታያል። አሁንም እስካሁን እልባት ያላገኘው የወልቃይት የማንነት ጥያቄ የአማራና የትግራይ ድንበር ላይ ያለው ችግር ውዝግቡ እንደ ቀላል የሚታይ አይደለም። ይሄ በፌዴራሊዝም አወቃቀር ክልሎችን ጨምሮ የሚያካትት ስለሆነ ፌዴራሊዝም አጀንዳ ቢሆን ለእነዚህ የህዝብ ጥያቄዎችና የክልል ችግሮችንም ጭምር ይፈታል ብለን እናምን ነበር እና ይሄ በህገ መንግስት ውስጥ ያለ ስለሆነ የሚል አንድምታ ትርጉም ተሰጥቶት ነው አጀንዳውን ገዢ ፓርቲ ሳይቀበለው ያለፈው።
በእናንተ በኩል እንደ አማራጭ ያቀረባችሁት ካለ እስቲ እሱን ባጭሩም ቢሆን ብትገልጹልን። ወደ ዶክተር ጫኔ ልመለስ።
በጣም ጥሩ ነው የገለጸው አቶ ሙሉጌታ። ነገር ግን አሁን ባለው መንገድ ህገ መንግስቱ የሚሻሻልበት አቅጣጫ በዚህ በድርድር እንደማይሆን፣ ነገር ግን ህገ መንግስታዊ ስርዓቱን ተከትሎ በዛው በህገ መንግስቱ የማሻሻል ስርዓት መሰረት መሻሻል እንደሚችሉ ፍንጭ ጠቁመው ነው ያለፉት። ነገር ግን በአካሄድም ቢሆን አዋጆች በሙሉ በህገ መንግስቱ ውስጥ የወጡ አዋጆች እንደመሆናቸው መጠን ህገ መንግስቱ መሻሻሉ የማይቀር መሆኑ ግን ከዚሁ ከምናሻሽላቸው አዋጆች አንጻር አቅጣጫ የሚሰጡ ናቸው። ስለዚህ ህገ መንግስቱም ቢሆን በዚሁ በህገ መንግስት ማሻሻያ በራሱ መሰረት ያንን ተከትሎ መንግስት ህገ መንግስቱን ማሻሻል እንዳለበት በየክርክር ዘርፉ ማሳሰቢያ እየሰጠን እየሄድን ነው ያለ ነው። ያ እንደሚሆን ምንም የሚያጠራጥር አይደለም። ከዛ በዘለለ ሁኔታ ግን አሁን አቶ ሙሉጌታ ባለው መሰረት ይሄ የፕሬዝደንቱ የአመቱ መግቢያ ሞሽን ሀሳብ ለሁለቱ ምክር ቤቶች ባቀረቡት አቅጣጫ መሰረት ያንንም ተከትሎ ጠቅላይ ሚኒስትሩም እንደዚሁ ይህንኑ ደግመው ያበሰሩበት ምክንያት ስለነበር ህዝቡም ያንን ተከትሎ የፖለቲካ ፓርቲዎቹም በዚህ አይነት መንገድ የመንግስትን አዎንታዊ ከምንም በላይ በደስታ ተቀብለን ነው ወደ ድርድሩ ለመግባት የፈለግ ነው እና ያው ድርድር ነውና ምናልባት ድርድር በባህሪው በተወሰነ ደረጃ ተደራድሮ የሀሳብ የበላይነትን የማግኘት አካሄድ መፈጠር መቻል አለበት ብለን እናስባለን። ይህንንም ለማድረግ ቅድም እንደነገርኩሽ የተወሰኑ ተግዳሮቶችን አይተናል። አንደኛ የፖለቲካ ፓርቲዎች መብዛታቸው፣ ሀሳብ መጠቃለል ያለመቻሉ፣ የሁሉንም ፖለቲካ ፓርቲዎች ሀሳብ ጠቅልሎ ተደራዳሪው ገዢው ፓርቲ ሀሳብ ለመስጠት ብዙ ችግሮች የታዩበት ሂደት እና ሀሳቦችም ሳይጠቃለሉ ውድቅ የሆኑበት ሂደት ታይቷል እና ይህም ቢሆን አሁን በእኛ በተቃዋሚ የፖለቲካ ፓርቲዎች በኩል በተቻለ መጠን መድረኩን ጠበብ አድርገን ድርድሩን እንደ በተቻለ መጠን ሁለት ሶስት አይነት አቀራረብ ሆኖ ከዛ የኢህአዴግን የሚያቀርባቸውን ሀሳቦች ሞግተን ማሻሻል የምንችልባቸውን መድረኮች እንዲፈጠሩ በፖለቲካ ፓርቲዎች በኩል አዎንታዊ ነገር ይታያል እና ይህንን ወደፊት በሚኖረን የድርድር ሂደት በአጽንኦት የምናየውና መረጃውም ወደፊት ለእናንተም እናደርሳችሁ ይሆናል።
አዎ እንግዲህ እንደተባለው ድርድር ነው፣ መውደቅ መነሳት ይኖራል፣ መስማማት አለ መስማማት ይኖራልና አሁን ከዚህ በኋላ ምንድነው እቅዳችሁ አቶ ሙልጌታ አበበ?
ከዚህ በኋላ እንግዲህ አሁን ዶክተር መካ እንዳደረገው የፖለቲካ ፓርቲዎች አንድ አይነት ህብረት ፈጥረን ድርድሩን የድርድር ይዘት እንዲኖረውና የድርድር መልክ እንዲኖረው ወግተን ማሸነፍ እንድንችል በድርድር ባህሪ አንዱ ማሳመን ስለሆነ አሳማኝነት ነጥቦችን ይዘን ለመቅረብ የራሳችንን የፖለቲካ ፓርቲዎች የራሳችንን ሂደት እየሄድን ነው ያለ ነው። እሱን ወደፊት ልንገልጸው የምንችልበት ደረጃ ይኖራሉና ከዚህ በኋላ ግን በአጀንዳ ደረጃ አሁን የሚቀጥለው 532 ነው። 532 መሻወርድን በአጠቃላይ የሚመለከት ነው እና ይህንን ገና አልገባንበትም። አጀንዳውም ስላልቀረበ ስላልታየ እንደዚሁ እንደ 573 የተሻለ ነገር ገዢ ፓርቲን ቁርጠኝነቱን አሳይቶ የተሻለ ውጤት እናመጣለን ብለን ተስፋ እናደርጋለን።
አሁን እንግዲህ በአጠቃላይ ከኢህአዴግ ጋር የምታካሄዱት ድርድር የመጨረሻ ግቡ ምንድን ነው ትላላችሁ? ዶክተር ጫኔ
አመሰግናለሁ። የመጨረሻ ግቡ በአጠቃላይ በአዋጆች ዙሪያ ላይ የፖለቲካ ምህዳሩን ማስፋት የሚችሉ ሆነው ከተቀረጹ የህዝብ ድምፅ በአግባቡ እንዲደመጥ ያደርጋል ብለን እናስባለን። የተሳትፎ ፖለቲካንም ከምንም በላይ ያሳድጋል ብለን እናስባለን። ስለዚህ የመንግስት ተቋማት የሚፈጽሙትን የፖለቲካ አድላዊነት የሚፈጽሙ መስመሮች ሁሉ በአጠቃላይ ሙስናን እና ኪራይ ሰብሳቢነትን ጨምሮ በጥናት ላይ ተመስርተን የምናቀርባቸው ሀሳቦች ወደ ተግባር የምንቀይራቸው ከሆነና የህግ ማዕቀፍ እንዲኖር ማድረግ ተቻለን ከምንም በላይ የኢትዮጵያ ህዝብ ተጠቃሚ ይሆናል የሚል እምነት ይኖረናል። ስለዚህ የመጨረሻ ግብ የሚሆነው የፖለቲካ ምህዳሩን ማስፋት የሚል ይሆናል። ይሄ ደግሞ እስካሁን ድረስ የፖለቲካ ምህዳሩ ጠቧል እያልን ስንጽፍ የነበርነውን አጠቃላይ ሂደት አሁን የፖለቲካ ምህዳሩ ማስፋት የሚቻልበትና የውክልና ስርዓት ማምጣት የሚቻልበትን መንገድ ከተፈጠረ መደማመጥ የሚቻልበት መድረክ መፍጠር ይቻላል። ሀሳብ የሚሸራሸርበት መድረክ መፍጠር ይቻላል። ከምንም በላይ እኛ ባሰብነው መንገድ ገዢውን ፓርቲ ያንኑ ተቀብሎ የሚሄድ ከሆነ አጠቃላይ በኢትዮጵያ ውስጥ የሚታዩ የብሔር ብሔረሰቦች ድምጾች በአግባቡ እንዲደመጡ ለማድረግ የሚያስችል መድረክ እንፈጥራለን ብለን እናስባለን። ይሄ ከሆነ ደግሞ አሁን የሚታዩ የመልካም አስተዳደር ችግሮች እና አጠቃላይ እነኚህ አላሰራ ያሉ የአስፈጻሚው አካል አደረጃጀቶች በሙሉ በውይይት እየተፈቱ በአቅም ደረጃ ጎልብቶ በእውቀት ላይ ከተመሰረተ ስራ ህዝቡ የሚጠቀምበትን መንገድ በውይይት ማምጣት እንችላለን ብዬ አስባለሁ። ግባችን ይሄ ነው የሚሆነው።
አቶ ሙልጌታ አበበ በዚህ ላይ
አመሰግናለሁ። ግቡ ዶክተር የገለጻቸው እንዳሉ ሆነው በእኔ እምነት ለየትኛውም አቅጣጫ ሀገር አሁን ያለችበት ለማንም አስቸጋሪና ውስብስብ የሆነ ሁኔታ ሊፈታ የሚችለው ከድርድር የተሻለ መንገድ የለም። ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው እና ማምነው። ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም ችግሮች የሚቀርቡ አማራጮች ሁሉ ችግር ፈቺዎች አይደሉም። የመልካም አስተዳደር እጦት ቢባል፣ የሙስና ጉዳይ ቢነሳ ብሔራዊ ስሜት ስለጠፋ ነው እነዚህ ነገሮች የሚሰፉት። ከአንድ ስርዓት ወይም ከአንድ አገዛዝ ስርዓት ላይ በሀምሳ በስልሳ የሚቆጠሩ አመራሮች በሙስና ተጠቁና ነቅዘው መገኘት በራሱ ብሔራዊ ስሜት ያለመኖር ትርጉም ነው የሚሰፈው። የመልካም አስተዳደር በየቦታው በየአቅጣጫው በየወረዳው በየቀበሌው ከላይ ጀምሮ እስከታች ድረስ ያሉ ችግሮች ይህን ሁሉ የመልካም አስተዳደር እጦት ሊፈጥር የሚችለው ይሄ ብሔራዊ ስሜት አለመኖሩ ነው። ይሄ የድርድር ግብ ሊሆን ይገባል ብለን የምናምነው ህዝቡም በንቃት ተከታትሎ እየተከታተለም ነው። ዶክተር እንዳለው የራሱንም ሀሳብ ማሳተፍ የሚችልበትን መድረክ ስልጣኑና መድረኩ የህዝቡ ስለሆነ ያንን ጭምር እያካተትን በምናደርገው የድርድር ሂደት ብሔራዊ ስሜትን፣ አንድነትን፣ መተባበርንና ፍቅርን ያመጣል ምህዳሩን ያሰፋል። እነዚህ መልካም አስተዳደር ሪፖርትና የሙስና አገርን ወደኋላ ሊጎትቱ የሚችሉ ችግሮች በዚህ መልኩ ይቀረፋሉ ብለን እናምናለን። ይህ ደግሞ ይህንን ለማድረግ ሁልጊዜም በመግቢያችንም ላይ ብዙ ጊዜ ሲያከራክረን የነበረው ኢህአዴግን ለማድረግ ቁርጠኛ ነው ወይ ቁርጠኝነቱ አለ ወይ የሚል ጥያቄዎች ነበሩ ሲነሱ የነበሩት እና አሁን ጥሩ ጅምር ነው። በሚቀጥሉትም አጀንዳዎች ላይ ቁርጠኝነቱን አሳይቶ ያቀረብናቸው አጀንዳዎች ሁሉ ኢህአዴግ አጀንዳ ያላቀረበባቸው እኛ ያዝናቸው እኛ አቅርበናቸው የተያዙ አጀንዳዎች አሉ። በእንደነ ጸረ ሽብሮቹም አጀንዳዎች እና በዚህም ላይ ኢህአዴግ ቁርጠኝነቱን አሳይቶ እዚህ ሀገር ወደ አንድ እንድትመጣ ህዝቦቿም ከእንዲህ አይነት ጥሩ ካልሆነ አቅጣጫ የሀገሪቱን ገጽታ ሊያጠፋ ከሚችል ታሪኳንና ሴቷን ሊያጠፋ ከሚችል ተግባር ወደ አንድ ሀሳብ እንዲመለስ ኢህአዴግ አሁንም ከሚያስቀምጣቸው ጥቃቅን ነገሮችና ወይም ሌላ ችግሮች ሊታቀብ ይገባዋልና ቁርጠኝነቱን ሊያሳይ ይገባዋል። ለህዝቡ ለህዝቡ ጥያቄ ክብር ሰጥቶ ይሄ ድርድር በዚህ በጀመረው መልኩ ቀጥሎ ውጤት ያመጣል ብለን ተስፋ እናደርጋለን። ግቡም ብሔራዊ አንድነትን መፍጠር ቢያመጣ የተሻለ ነገር ለዚች ሀገር የሚበጅ ይሆናል ብለን እናምናለን።
እሺ፣ እንግዲህ የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ፣ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።